ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ዜና መሰናዶ ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ። የአዲስ አበባ ዩኒቨርሲቲ የባህል ማዕከል በመነቃቃት ጉዞ ላይ ይገኛል።
ፍሬሽማን ዲፓርትመንትም ምንም ሳትመርጥ ባለንበት ሰዓት እኛ በአባ አሊሆን ነው የባህል ማዕከል እና የባህል ማዕከል አባሉንን እዛ ቲያትር እንሰራለን። ቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው።
አርቲስት ተፈሪ አለሙን ነው የሰማችሁት ወይም የተመለከታችሁት። በዚህ ዙሪያ የተጠናቀረው ዘገባ የምሽቱን ከፍተኛ ክፍል የሚይዝ ይሆናል። ስፖርትና ሌሎች ወጣት ተኮር ዘገባዎችና መሰናዶዎችን ይዘናል። ኤደን ገረመው የምሽቱን መሰናዶው በመምራት እንዲሁም ደግሞ ኤልያስ አስማረ ስርጭቱን በመህንድስናው በመከወን ከዚህ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቹ እንሻገር። ግማሽ ምዕተ ዓመትን የተሻገረ እድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከል አያሌ የኪነ ጥበብ ሰዎችን ያፈራ አንጋፋ ተቋም ነው። በቲያትር ስራዎች ያረፉት ነጸጋዬ ገብረ መድህን፣ ወጋዩን ጋቱ፣ አባተ መኩሪያን ጨምሮ አሁንም ድረስ በህይወት ያሉ ዝነኞች ስራቸውን ያሟሽበት ቤት ስለመሆኑም ይነገራል። በአሁኑ ወቅት በፖለቲካና በሌሎች ምክንያቶች የመዘጋት እጣ ፈንታ የገጠመው ማዕከሉ ወደ ቀድሞ ስምና ዝናው ለመመለስ ያስችላሉ የተባሉ የኪነ ጥበብ ስራዎች የሚመደረኩበት የጥበብ ፈለግና የጥበበኞች መስተባሰቢያ ይሆን ዘንድ ልዩ ልዩ ጥረቶች ተጀምሯል። እነዚህ ጥረቶች ይሳኩ ይሆን በሚለው ዝራ የተሰናዳውን ዘገባ አስማማው አየነው ያቀርባል።
ከግማሽ ክፍለ ዘመን በተሻገረ የባህል ማዕከሉ እድሜ በዲስኩራቸው፣ በትወናቸው፣ በግጥሞቻቸውና በመጣጥፎቻቸው እንዲሁም በሙዚቃ ስራዎቻቸው አድናቆትን ከተቸሩ ጉምቱ ባለሙያዎችና ሞራ መካከል የጥበብ መክሊታቸውን በዚህ ማዕከል ያሟሹትና ያባዙት ብዙዎች ናቸው። በትላንት የወልቱ ውስታና በዛሬዎች ታዋቂ የመድረክ ፈርጦች የኪነ ጥበብ ሰዎች ውለታው ባይናቸው ፊት ተገልጦ ይታያል። ያንጋፋው የአዲስ አበባ ዩኒቨርሲቲ የባህል ማዕከል የወቅቱ የማዕከሉ መሪ ረዳት ፕሮፌሰር ተስፋ ይሸቱ ለቪኦኤ በሰጡ አስተያየት ይህን ቤት የኪነ ጥበብ አድባር ሲል ይገልጸዋል።
አዲስ አበባ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ ካደረጉት ጥቂት ተቋማት ውስጥ ቀድሞ የሚመጣው አዲስ አበባ ዩኒቨርሲቲ ባህል ማዕከል ነው። ለምንድን ነው አዲስ አበባ ዩኒቨርሲቲ ባህል ማዕከል በጣም ልህቀት የነበራቸው ሀሳቦች ይንሸራሸሩበት የነበረ ቤት ነው? ባይዘው ለምሳሌ ኢትዮጵያን ኪነ ጥበብ ስታነሳ እነ ጋሽ ዮሐንስ አድማሱ፣ እነ ዮናስ አድማሱ፣ እነ ጋሽ አባተ መኩሪያ፣ እነ ጋሽ ጸጋዬ ገብረ መድን፣ እነ ጋሽ መንግስቱ ለማ፣ እነ ጋሽ ደበበ እሸቱ፣ እነ ወጋየሁ ንጋቱ፣ እኔ ማንን ጠቅሼ ማንን እንትን ላደርግልህ እችላለሁ። እና በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ጉልህ የሆነ ቦታ የነበረው ነው። ምናልባት የኢትዮጵያን የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅርጻ ቅርጽ፣ የስዕል እንቅስቃሴ ላንሳ ካልክ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ሳታነሳ ማለፍ አችልም፣ በኢትዮጵያ ኪነ ጥበብ ውስጥ ማለት ነው።
በቅርቡ ሙዚቃና ጠመንጃ የሚለውን በኢትዮጵያ የሙዚቃ ታሪክ ላይ ያተኮረ መጽሐፉን ለአንባቢያን ያደረሰው ይነገር ጌታቸው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምስረታ በ1940ዎቹ መጀመሪያ ላይ እንደተከናወነ ያወሳል። ይሁን እንጂ ሀገራዊ ኪነ ጥበብ ታሪክ በወጉ ባለመሰነዱ አመሰራረቱን አስመልክቶ ቢያንስ ሁለት ጉልህ አጋጣሚዎች አስረጅነት ይነሳሉ ይላል ጸሐፊው ነገር።
የመጀመሪያው በአዲስ አበባ ዩኒቨርሲቲ መጀመሪያ ምስረታውን ሲያደርግ በ1940ዎቹ መባቻ ላይ ዩኒቨርሲቲ ኮሌጅ በሚባልበት ወቅት 4 ኪሎ ግቢ ውስጥ የአእምሮ ማስፋፊያና ማጎልመሻ ማዕከል የሚባል የተማሪዎች ክበብ ተመስርቶ ነበረ። በዋነኝነት በተማሪዎች ይመራ የነበረ ክበብ። ይሄ ክበብ እንግዲህ ክርክር የነበረበት የተለያዩ ስነ ጥበባዊ እንቅስቃሴዎች ይደረጉበት የነበረና በኋላ ላይ እየሰፋ ሂዶ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወልዷል ተብሎ በአንዳንድ ምሁራን ወይም ደግሞ ባህል ማዕከሉን ለመመርመር በሞከሩ ሰዎች የመጀመሪያው አጋጣሚ ነው። ባህል ማዕከሉን በማዋለድ ሂደት ውስጥ ቅድሚያውን የሚይዘው እሱ ነው ብሎ የሚሟገቱ ሰዎች አሉ። በይፋ ግን የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ይህንን መነሻ ያደርግ እንጂ ጎልቶ መጠቀስ የጀመረው በተለይ ከፍተኛ የትምህርት ተቋማት በሀገራት የባህል እንቅስቃሴ ውስጥ የራሳቸው ሚና አላቸው የሚለው አስተሳሰብ በምዕራቡም ዓለም እየተስፋፋ ከሄደ በኋላ ያው የአዲስ አበባ ዩኒቨርሲቲ ደግሞ 1950ዎቹ ላይ በርካታ የውጭ መምህራን ነበሩት። ስለዚህ እነዚህ የውጭ መምህራን ዩኒቨርሲቲውን ከሀገሪቱ ትውፊትና ከትውፊታዊ የኪነ ጥበብ እንቅስቃሴው ጋር መተሳሰር አለበት ብለው ያምኑ ነበር። በዚህ ሂደት ውስጥ እንግዲህ ስቴፈን ካፕላን፣ ሀሊም ኤልዳብ የሚባሉ የምዕራባውያን ኦፍኮርስ ሀሊም ትውልድ የግብጽ ዜጋ ነው ግን ዜግነቱ አሜሪካዊ ነው እነዚህ ሰዎች አዲስ አበባ ዩኒቨርሲቲ የራሱ የባህል ተቋም ኑሮት የኢትዮጵያን ኪነ ጥበብና ትውፊት በመመርመር ደረጃ ሰንዶ ማቆየት አለበት የሚል አመለካከት ነበራቸው ከዚህ ጋር ተያይዞ እንግዲህ በጉልህ የሚጠቀሰው 1956 ላይ የጀመረውና ኦርኬስትራ ኢትዮጵያን ባልማከሉ ውስጥ አስገብቶ ባልማከሉ የኢትዮጵያ የሆኑ የሙዚቃ ጣዕሞችን የኢትዮጵያ ሙዚቃ ትውፊቶችን እየሰነደም በተመሳሳይ ደግሞ ያቀረበም ለመጓዝ የሞከረበት ነው ስለዚህ በጉልህ የሚታወቀው የአዲስ አበባ ዩኒቨርሲቲ ባልማከል ዋና ዋና መገለጫው የሚሆነው 1956 ላይ የኦርኬስትራ ኢትዮጵያ ነው ወይም ደግሞ ኦርኬስትራ የሚለው ቃል እንደሚታወቀው ምዕራባዊ የሙዚቃዊ አስተሳሰብ ነው የኢትዮጵያ የሚለው ደግሞ ኢትዮጵያዊ ነው ስለዚህ ኦርኬስትራ ኢትዮጵያ ኢትዮጵያዊ ሆነ ኦርኬስትሬሽን ኢትዮጵያዊ ሆነ የሙዚቃ ጣዕምን ይዞ ለመምጣት የሞከረ ነው ሶ የባልማከሉ እንቅስቃሴ ሲጀመር የመጀመሪያው ደግሞ ይሄ ነው ብሎ የሚሟገቱም ሰዎች አሉ
የአዲስ አበባ ዩኒቨርሲቲ ባልማከል በሁሉም የኪነ ጥበብ ስራዎች ፍላጎቱ የነበራቸው የዩኒቨርሲቲ ተማሪዎችና መምህራን የጥበብ ስራዎቻቸውን አቅርበው ተሰጦቻቸውን እንዲለዩና እንዲያጎለብቱ እድሉን ስለማመቻቸቱ ይነገርለታል። ከማከሉ ተነስተው ዛሬ ላይ በኪነ ጥበቡ በተለይም በትወናው ዝናን ካተረፉት በርካታ አርቲስቶች መካከል በልዩ ልዩ ቲያትሮችና ድራማዎች የሚታወቀውና በሸገር ኤፍኤም 102.1 ራዲዮ ታሪክ ቀመስ ትረካዎቹ ሌላ ዝናን የጨመረው አርቲስት ተፈሪ አለሙ አንዱ ነው። ለርሱ የአዲስ አበባ ዩኒቨርሲቲ ባልማከል የጥበብ መንገዱን የቀየሰበትና የሙያ ትልሙን የወጠነበት ቤቱ ነው።
ፍሬሽማን ሆነ ዲፓርትመንትም ምንም ሳትመርጥ ባለንበት ሰዓት እኛ በአባል ሆነን ነው የባልማከል እና የባልማከል አባል ሆነን እዛ ቲያትር እንሰራለን። የቲያትር ማጥናትም ሰበብ ይሆነኝ የዛ ተሳትፎ ነው። በኋላ ወደ ዲፓርትመንት ስንገባ የሚቀጥለው አመት ቲያትር እንድመርጥ የሆንኩት መጀመሪያ የባልማከል አባል በመሆኔ ነው። በዚህ ላይ የህይወቴን አቅጣጫም ያስተካከለ ወይም የመረጠልኝ ነው ማለት ይችላሉ። ምክንያቱም ከዛ በፊት እንደ ኳስ ጨዋታ እንደ ሌላው ልጅ ሆነም እንደምትጫወተው ጨዋታ ኢንተረስተው ነው የምትጫወተው ነው እንጂ የምትማረው አይመስለኝም ነበረ ቲያትር ሙያውን። ስለዚህ ያን ጊዜ በዛ ውስጥ ገባው እዛ አባል በመሆኑ እና እዛ ሰራ ስለነበረ ልክ ዲፓርትመንት ምረጡ ሲባል ኒወረዲ ኢንተረስት ሆንኩበት። የሚጠናና ጎን ቲያትራስም ተቋቁሞ ነበር አክቹዋሊ ይዛን ጊዜ በዛ መሰረት ገባው።
ከትወነው ባለፈ በሙዚቃው ተስፋዬ ለማ በኦርኬስትራ ኢትዮጵያ የሙዚቃ ቡድን የኢትዮጵያን የባህል ሙዚቃዎች ይዞ የገነነበት ነበር። ኦርኬስትራ ኢትዮጵያ በወቅቱ ሰፊ ተቀባይነት የነበረውን በባንድ የታጀበ ዘመናዊ ሙዚቃን የተገዳደረው በዚሁ የባህል ማዕከል ውስጥ ሆኖ ነበር። የሙዚቃና ጠበንጃ ደራሲ ይነገር ጌታቸው
የኢትዮጵያን ትውፊት የተለያዩ ሀገራት በተለያዩ ሀገራችን ክፍሎች ያሉትን ሙዚቃ መሳሪያዎች መሰብሰብ መልሶ ደግሞ የኢትዮጵያን የሀገረሰብ ሙዚቃ መሳሪያዎች ከመሰብሰብ ባለፈ በእነሱም የብሔር ብሔረሰብ ሙዚቃዎችን ለመስራት መሞከር በወቅቱ እንደሚታወቀው ወታደራዊ ሙዚቃ ክፍሎች ናቸው እዚህ የነበሩት። ክብር ዘበኛ፣ ምድር ጦር፣ ፖሊስ ምንላቸው ይብዛም ይነስም የምዕራባዊ ሙዚቃ ጨዋታ ያላቸው ናቸው፣ ወታደራዊ ናቸው። ስለዚህ ለእነዚህ በሌላ መልክ የቆመ ለሲቪሉ ለተማሪው የሙዚቃ የሚያቀርብ ካሜራዋ ጫወት ለኢትዮጵያ ጫወት የቀረበ ተደርጎ የሚወሰድ ቤት ነው።
ያንጋፋ ዩኒቨርሲቲ ባልማከል በኪነ ጥበብ ስራዎች የተወጠነ ቢሆንም የኢትዮጵያ ፖለቲካ መጠየም ሲጀምር ግን እየቆየ የተማሪዎች የፖለቲካ ጥያቄዎች ማንጸባረቂያ ወደ መሆን ተቀየረ። የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰርና የማዕከሉ ዳይሬክተር ተስፋዬ ሸቱም ያስተዳደሩ ሰዎች በማዕከሉ የሚቀርቡ ስራዎችን ከፖለቲካ ጋር የማያያዝ ሳቢዎች የጀመሩት ከዚህ ጊዜ አንስቶ እንደሆነ ያስረዳል። ይህ ደግሞ ማዕከሉ በየዘመናቱ እየተዘጋ እንዲከፈትና ፈተናዎችም እንዲበረቱበት ምክንያት ሆነም።
ነጋሽ አባተ በነበሩበት ጊዜ የዩኒቨርሲቲው ፕሬዝዳንት የመጀመሪያው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዮሐንስ አድማሱ አንድ ግጥም ያቀርባሉ። ለአምሳት ወለደች በሬ ቀንዳ ወጣ ለስልጣን መመካት የማለለ ከሚል ግጥም ያቀርባሉና በቃ ተማሪው ይጮሃል። ከዛ በኋላ ፕሬዝዳንቱ አይ ከዚህ በኋላ አርት ሌጀሪ ነው ብለው ዘጉት። ሰው ከዛ በኋላ በየዘመኑ አንዴ ይነሳል አንዴ ይዘጋል አንዴ በጣም በቃ እንዳለ ማስቆጥርበት ጊዜ ነበር።
አንጋፋው የኪነጥበብ ሰው ተፈሪ ዓለሙም የከፍተኛ ትምህርቱን በዩኒቨርሲቲ ለመከታተል በገባበት በ1971 ዓመተ ምህረት ተዘግቶ የሰነበተው ማዕከል ዳግም እየተቋቋመ እንደነበር ያስታውሳል። ተፈሪና ጓደኞቹ እንደገና በተቋቋመው የባል ማዕከል ተጠናክረው በዋና ዋና ቲያትር ቤቶች ሳይቀር የመታየት ዕድል ያገኙ የጥበብ ሥራዎችን ለይታ አብቅተዋል።
ብዙ እዛ ያሰራናቸው ወደ ቲያትር ቤት መጥተዋል። ለምሳሌ ማን ያዝዋል እንግዳ እዛ ከተሰራ በኋላ ነው ወደ ቲያትር ቤት የመጣው። እኔ ተጎንኩት የጫጉላ ሸርሸር የሚል ቲያትር እኔ ከጥቁር እንትን አምጥተነዋል እና ከዛ በኋላም ቀጥሏል። ያ ባህል ካሊኩላ፣ ደራሲ በሰማያዊ ከኛ በኋላ የመጡትና ለማዩ የሰሯቸው ስራዎች ወደ ቲያትር ቤት መጥተዋል። ከኛ በኋላ ናቆጣም በኋላ ባልማክል የነበሩት ብዙ ልጆች የብዙ ሰዎች ስራዎች ተመልሰው ወደ ቲያትር ቤት ከመጡም ቲያትር ቤት ታይተዋል።
ሲነገር ጌታቸው እንደሚለው ደግሞ በባልማክሉ የሚቀርቡ ስራዎች በየዘመኑ የነበሩ መንግስታትን ፍላጎቶች እንዲያንጸባርቁ የሚያስገድዱ ወቅቶችም ተፈጥረው ነበር።
በ1967 በኋላ ከሞላ ጎደል እንግዲህ ወደ ሶሻሊዝም አስተሳሰቡም እየሰፋ ሲሄድ ዩኒቨርሲቲውም ዋነኝነት ያጠባይ ይንጸባረቅበት ነበር። የባልማከሉ ስራዎች የመደበኝነትን የሚያሳዩ በስራ በመዝሙርም ደረጃ እንዲህ አይነት ነገሮችን ለማንጸባረቅ የሞከረ ቤት አድርገን እንወስዳለን። እንግዲህ የመጨረሻው ሌላኛው መልኩ ደግሞ ከ1980ዎቹ በኋላ ደግሞ የመጣው ነው። እዚህ ዘመን ላይ እንግዲህ ከሞላ ጎደል 1970ዎቹ ላይ የመጡ የሀገራችን ታዋቂ ዘፋኞች በብራ ዝማሬ መልክ ለማቅረብ የተሞከረበት። በዚህ ሂደት እንግዲህ ነዋይ ምናቃቸው ስለና አባይ አባይ የመሰለ ሌሎቹ ባዶ ቤት በክረምት እንደዚህ በነጌትነት ነው የተጻፉ ተወዳጅ የሚባሉ የሙዚቃ ስራዎችን አስቀርጾ በኢትዮጵያ ሙዚቃ ውስጥ ለማኖር ሞክሯል።
ይህን በመልከ ብዙ ፈተናዎችና ትዝታዎች ውስጥ ያለፈ የአዲስ አበባ ዩኒቨርሲቲ የባል ማዕከል አሁን እንደገና ባለብዙ ሀሳቦች የኪነጥበብ መድረክ በማድረግ ዝናውን ለመመለስ ያስችላሉ የተባሉ እንቅስቃሴዎች ተጀምረዋል። የወቅቱ የማዕከሉ ዳይሬክተር ተስፋ ይሸቱ ውጥኑ በትላንት የደመቁ የማዕከሉን ትዝታዎች ለዛሬው ትውልድ የማስቀጠል ጅማሮ ነው ይላል።
አሁን የመጣ አዲስ ማኔጅመንት እኔ ኦፊሻሊ ብታመሰግኑትም ጥሩ ነው። አንዳንድ የሰራ ሰው ሲመሰገን ጥሩ ነው። ዶክተር ሳሙኤል በዩኒቨርሲቲ ቢሮ በገቡ በሶስተኛ ቀን ያስጠሩኝ እና እሳቸውም ለከዛ በጣም ታዳሚ ነበሩ። እዚህ ባህል ማዕከል ተማሪ በነበሩበት ጊዜ ይሄ ነገር ኦፕን መሆን መቻል አለበት፣ የድሮ እንቅስቃሴ መምጣት መቻል አለበት፣ በርቱ፣ ያስፈልገውን ነገር ሁሉ በማቴሪያልም በሀሳብም እናግዛለን ሲሉ እኛ ባለፈው ትልቅ ሪኦፕኒንግ አደረግን። ሶ በዚህ መንገድ እንደገና ሪኦፕኒንግ ስንሰራ የባለፈውን ታሪኩን ለመርገም ሳይሆን በእኛ ዘመን ደግሞ ምን አይነት አሻራ ማሳረፍ አለበት የሚል ሐሳብ ይዘን ስለተነሳን ከዚህ በኋላ ላይ ብዙ ችግር ይገጥመን አይመስለኝም።
ማዕከሉ በቀደሙ አሰራሩ ለወጣኞች ድል እየሰጠ ትልም የማስያዝና ለታዋቂነታቸው በር የመክፈት ሚና እንደነበር የሚያስታውሰው ጋዜጠኛና ደራሲ ነገር ጌታቸው አሁን ዘመን የደረሰበትን ተወዳዳሪነት ታሳቢ ባደረገ መልኩ አቅሙን ገንብቶ የአንጋፋነት ሚናውን መወጣት መቀጠል እንዳለበት ይመክራል።
የሙዚቃ ስራ በዚህ ዘመን ትንሽ አስቸጋሪ መልኮች ይኖሩታል። ማለት በብዙ ጣውረዶች ውስጥ ብዙ አማራጮችን ብዙ ጣውረዶችን ማየት ይጠይቃል። ስለዚህ ባልማከሉ ከነዚህ ተቋማት ወይም ደግሞ ውጭ ካሉ ትልልቅ ከፋይ ተቋማት ጋራ ተወዳድሮ ወይም ደግሞ የተሻሉ ነገሮችን ይዞ ለመምጣት ከፍ ያለ ወጪ ከፍ ያለ ኢንቨስትመንት ሊጠይቅ ይችላል ብዬ አምናለሁ። ከዛ አንጻር ጣት ተማሪዎችን ፍላጎት ያላቸው ተማሪዎችን መድረኩን እንዲያገኙ እድሉን እንዲያገኙ እድሉን ከመፍጠር ባለፈ በኢትዮጵያ ሙዚቃ ታሪክ ውስጥ መደላድሉን የመፍጠር ሚና ሊወጣ ይችላል የሚል ተስፋ ነው ያለኝ። በሌላው በስነ ጽሁፉ በኩል ግን ዋነኛ መድረክ ሆኖ መቀጠሉ የሚቀር አይመስለኝም።
የጥበብ ጥንተ ቤቱ ዳግም ራሱን በአዲስ መልክ ይዞ ለመምጣት የጀመረውን እንቅስቃሴ ያደነቀው አርቲስት ተፈሪ ዓለሙ የአስተዳደር ሰዎችም የተማሪዎች መሰባሰብን ከተለመደው ፖለቲካዊ ስጋት በማላቀቅ ሊደግፉት ይገባል ይላል።
ትምህርት ቤት ውስጥ አሁን ብዙ ጊዜ በተለይ ኢህአዴግ መምጣት ጀምሮ ይህ በሳ በብሔር በመከፋፈል ስሜት ነበር እና ብዙ ሰው የፖለቲካ አው ሰለባ ሆኑ እና በዚህ ላይ ደግሞ መሰብሰቡ ትምህርት ቤት ኪነጥበቡ ሰው ሲሰበስባል በሚል ፍራቻ ተማሪዎቹ እንዳይሰበሰቡ በዚህ ሰው ተሰብስቦ ሌላ ረብሻ እንዳይፈጠር በሚል ጋብ ብሎ ነበር። ግን ይህን የሚመስለኝ ቢቀጥል ኪነጥበብ ማያገናኙ ነገር የለም። አሁን ብዙዎቻችን እዛ ውስጥ የነበር ነው ከተለያየ ቦታ የመጣን ከተለያየ ክፍለ ሀገር የመጣን ሰዎች ነበር። ግን አንድ ላይ ሆነ ነበር ነበረው ስናሳይ የነበረው ያቀራርባል የሚያቀራርብ ነው እንጂ እንትን የሚል ነገር አይደለም። አሁን ለምሳሌ አሁን የኛው የአዲሱ ቅርብ ጊዜው ሪስኩን የመፍራት ነገር ነው አለ አፊቹ። ቆይ አሁን አይሰብሰቡ አይታዩናም ስለሚሉ ተሰሩ ስለሚያሳድሩ እንጂ እኮ ባለማከሉ እንደ ዲፓርትመንት አለ እሱን ያንቀሳቀስ ተንቀሳቀሱት። ግን አሁን ሲንቀሳቀስ አሁን ባለፈው ጊዜ ሲጀመር ማአት ተማሪ ተሰብስቧል የታየው ውጭ ነው እንኮኑ ለደረስ ለፊት ነው እስከዛ ማታ ድረስ ማአት ተሰብስቧል ተረብሻል ሁሉም ደስ ብሎት ትፍሮ ደንሶ ወደ ዶርም ይገባል። እንዲህ አይነት ነገር ቢከተል ዩኒቨርሲቲዎች ብቻ ሳይሆን በየቦታው አስፈላጊ ነገሮች ናቸው።
የባህል ማዕከሉ ዳይሬክተር ተስፋዬ ሸቱን በቀጣይ የማዕከሉ ስምና ዝና ከመመለስ ባለፈ የሁሉም የመንግስት ዩኒቨርሲቲዎች የባህል ማዕከላት የተጣመሩበት አውደትሪት ወይም ፌስቲቫል ለመጀመሪያ ጊዜ ለማካሄድ ስለመታሰቡም ተቁሟል።
ኢትዮጵያ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ከ45 ይሁኑ 50 ዩኒቨርሲቲዎች ባህል ማዕከላት አላቸው። ለምሳሌ አምቦ አለው፣ ባህር ዳር አለው፣ ደብረ ማርቆስ አለው፣ ጅማ አለው፣ ብዙዎቹ አላቸው። ግን እስካሁን ኮኔክትድ አልነበሩ። አብረን መክረን አናቀም። በጣም በሚያሳዝነው ሁኔታ በየዩኒቨርሲቲው ባህል ማዕከል ያለበት ሀገር ችግር የሚነሳው ችግር የሚከሰከሰው ዩኒቨርሲቲ ውስጥ ነው። ስለዚህ የኛ ድርሻ ምን መሆን አለበት የሚል ሐሳብ ያዝንና በጥር ወር አጋማሹ አካባቢ በታሪክ ለመጀመሪያ ጊዜ የመንግስት ዩኒቨርሲቲዎች ባህል ማዕከላት ጥምረት እናቋቁማለን። የመጀመሪያው ፌስቲቫል ኦን እናረጋለን። ከዛ የሚቀጥለው ጅማ ይወስዳል፣ ከዛ የሚቀጥለው ባህር ዳር፣ ከዛ ባሌ፣ ከዛ መቀሌ፣ ከዛ ያለ እንዲቀጥል። ይሄን ያደረግንበት ዋና አላማ ምንድነው? የኢትዮጵያ አርት ዲሴንትራላይዝድ አይደለም። ቀደራሲው፣ ጻፊው፣ ሙዚቀኛው፣ ሳሊው፣ ቀራጺው በሙሉ አዲስ አበባ ነው ያለው። አንድ አይነት አውትሉክ በአርት ውስጥ ደግሞ አፕሪሼት አይደረግም። ሶ ከተለያየ ዩኒቨርሲቲዎች የሚመጡ የባህል ማዕከል ባለሙያዎች የተለያየ አውትሉክ ይዘው ነው የሚመጡ ስለ ሀገራቸው። ለምሳሌ አንድ በጋምቤላ ዩኒቨርሲቲ ውስጥ ያለ አንድ የባህል ማዕከል ደራሲ በለው ተዋናይ በለው ምንድነው የሚያስበው? እንዴት ነው ከሌሎቹ ጋር ኮኔክት የሚያደርገው? ኤሽዮን ነው ባይ ዘ ወይ በጣም ዳይቨርሲቲ የሚታይበት የኢትዮጵያ ኪነ ጥበብ ማፍራት የሚቻለውና ይሄ በጣም ትልቅ እና ተደርጎ የማይታወቅ ፕሮግራም ነው። ብዙ አላማ ይዞ ያለው ነው። እና በከዚህ አንጻር በጥር አካባቢ ጠብቁን ለማለት ያለው
በጥራት ያካበተውን ስምና ዝና አድሶ በቦታው ለመገኘት የተነሳሳው አንጋፋው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ኮዲዩ ዩኒቨርሲቲ ማህበረሰብ የሚታደምባቸውን የጥበብ ምሽቶች እንደቀደመው ሊያካሂድ እነሆ ጀምሯል። አሁን በብዙ መልኩ ከትላንት በተለወጠው ዘመናኛ ጊዜ ማዕከሉ ልክ እንደቀድሞ ፈለገ ጥበብ ሆኖ የጥበብና የጥበበኞች መስሻነቱን ለማስመለስ ይችል እንደሆነ ፈጻይ ጊዜያትን መጠበቅ የሚያሻው ጥያቄ ነው። አሜሪካ ድምፅ አስማማኝ ነው፣ ዋሽንግተን ዲሲ።
የጋቢና ቪኦኤ መሰናዶ ይቀጥላል። በብራዚል የፌደራል ዩኒቨርሲቲ ሚናስ ግሬስ የሚገኙ ተመራማሪዎች የኮኬን ሱስን ለመቋቋም የሚያስችል ክትባት በመስራት ላይ እንደሚገኙ አስታውቋል። ይህ ምርምር ከተሳካም በሀገሪቱ እያሻቀበ ያለውን የሱሰኞች ቁጥር እንደሚቀንሰው የጤና ባለሙያዎቹ ይናገራሉ። ኤድጋር ማቼል ከሳኦ ፓውሎ ያደረሰንን ዘገባ አሉላ ከበደ እንደሚከተለው አሰናድቶታል።
ይህ በሳኦ ፖሎ መሃል ከተማ የሚገኝ ክራኮላዲያ ወይም ክራክላንድ በመባል የሚታወቅ ያደገኛ መታኒቶችና ሱስ አስያዥ እጾች በአደባባይ የሚሸጡበት የገበያ ስፍራ ነው። ያደገኛ መታኒቶችና ሱስ አስያዥ እጾች ተጠቃሚነት በከፍተኛ ደረጃ ተስፋፍቷል። እናም በየቀኑ እየሰፋ ባለው በዚህ አካባቢ ሰዎች ሰብሰብ ብለው ምርጥ የሚሏቸውን አዛዋሪዎች ለማግኘት ዙሪያ ገባውን ሲያስሱ ይታያሉ። በዚህም የተነሳ የአካባቢው ነዋሪዎች ከፍተኛ የደህንነትና የዘረፋ ስጋት ያድርባቸዋል። በተለያዩ ሱሶች የተጠመዱ ሰዎች የሚረዱበት ማዕከል ታዲያ ካለፈው የሚያዝያ ወር አንስቶ ለድፍን ሳኦ ፖሎ አንዳች ተስፋ ያመጣ ይመስላል።
ግባችን ከባድ ያደገኛ እጽ ሱስ ያለባቸውንና ይበልጥ ተጋላጭ በሚያደርግ ሁኔታ ውስጥ ያሉ ሰዎችን ማከም ነው። እናም በአግባቡም የሕክምናውን አድማስ ማሳደግ ነው እቅዳችን።
እንደ ህክምና ባለሙያዎችም ገለጣ በጣም አስቸጋሪው የህክምናው ደረጃ ህሙማን ማዕከሉን ለቀው በሚወጡበት ጊዜ ያለው ነው። ሱስ አስያዥን እጾች ከመጠቀም ተቆጥበው መቆየት የሚችሉት ጥቂቶች ብቻ ናቸው። በፌደራል ሚናጅ ጀራይዝ ዩኒቨርሲቲ ተመራማሪዎች የተሰራውና አሁንም በጥናት ላይ ያለው አዲስ ክትባት ግብ ህሙማን ያን የለመዱትን ሱስ አስያዥ እጽም ሆነ አደገኛ መድኃኒት መጠቀም በሚያቆሙበት ወቅት የሚገጥሟቸውን ብርቱ ፈተናዎችና ድንቃራዎች ማስቀረት መቻል ነው። ከተመራማሪዎቹ አንዱ የሆኑት ፍሬድሪኮ ጋርሲያ ሲያስረዱም ካሊክስ ኮካ የሚል መጠሪያ የተሰጠው ይህ መድኃኒት የተቆጣጣሪዎችን የማረጋጋጫ ፍቃድ ካገኘ የኮኬይን ሱሰኝነትን ለመዋጋት በአይነቱ የመጀመሪያው ይሆናል።
ጠቀሜታው እጹን ከመውሰድ ለታቀበ ሰው ነው። ሱሱ እንዳያገረሽበት ይረዳዋል። በተለይም ሱሱ ከሚፈጥረው አስገዳጅ ፍላጎት ጋር የተያያዘውን አጠቃላይ ስሜት የሚያንቀሳቅሰውን የነርቭና የስነ ህይወት ስርዓት በመቆጣጠር ነው የሚሰራው። ሱሱ የሚከተለውን መንገድ በሚናገድበት ወቅት ህመምተኛው ጾቹን መጠቀሙን በመቀጠል የማያቋርጥ የሱስ አዙሪት በሚፈጥረው ሁኔታ ውስጥ መቆየት ወይስ ከሱሱ መላቀቅ ምርጫውን እንዲወስን እንረዳዋለን።
መድኃኒቱ የሚሰራውም ሰውነታችን ከእጹ ጋር የሚጣበቁ ጸረ ኮኬይን ንጥረ ነገሮችን እንዲያመርት በማነቃቃት ሰዎች እጹን በሚወስዱበት ወቅት የሚያገኙትን የደስታ ስሜት ወደሚቆጣጠረው የአንጎል ክፍል እንዳይገባ ያደርጋል። ይህም የአንጎል ክፍል አንድ ሰው እነኚህን እጾች በሚወስድበት ወቅት ዶፓሚን የሚባለውን ከፍተኛ የደስታ እንዲሰማን የሚያደርግ የሰውነት ቅመም እንዲመነጭ የሚያደርግበት ነው። ይሁንና አዲሱ መድኃኒት የእጹ ቅመሞች ከዚያ እንዳይደርሱ በማገድ ያ ሁኔታ እንዳይፈጠር ያደርጋል። ባጭሩም ሱስን ያስቀራል። መድኃኒቱ እንዴት ጥቅም ላይ እንደሚውልና ማንኛውም የጎንዮሽ ጉዳቶች እንዲሁም በታካሚዎች ዘላቂ ጤና ላይ ሊያስከትል የሚችለውን ተጽዕኖ ለመረዳት የብራዚል የጤና ተቆጣጣሪ መስሪያ ቤት በመድኃኒት ላይ የሚደረጉ ተጨማሪ ሙከራዎች ያስፈልጋሉ። የምርምር ቡድኑም ከብራዚል ዩሮ ፋርማ የመድኃኒት አምራች ኩባንያ ባለፈው የጥቅምት ወር በዚህ ስራው $530,000 ሽልማት አግኝቷል።
ለምሽቱ ወደ ያዝነው የመጨረሻው ዘገባችን ነው የምንሻገረው። ከስፖርት ዘገባዎች ጋር ኬኔዲ አባተ ይጠብቃችኋል።
ትናንት እሁድ በህንድ ኮልካታ በተካሄደ የ25 ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በሴቶች አትሌት ሱቱሜ ያሰፋ ውድድሩን 1 ሰዓት ከ18 ደቂቃ ከ47 ሰከንድ በሆነ ጊዜ የስፍራውን ክብረ ወሰን በ2 ደቂቃ ከ17 ሰከንድ በማሻሻል አሸንፋለች። የኮልካታ የአየር ጸባይ ጥሩ እንደነበረ ጠቅሳ ውድድሩን ከዚህ በተሻለ ፍጥነት የማጠናቀቅ እቅድ ነበረኝ ያለችው የ2020 የቶኪዮ ማራቶን የነሐስ ሜዳሊያ አሸናፊዋ ሱቱሜ ሆኖም ባስመዘገበችው አት ደስተኛ መሆኗን ተናግራለች። አትሌት ዓለም ዘርፍ የኋላው ሱቱሜን ተከትላ በመግባት ውድድሩን በሁለተኝነት አጠናቃለች። የ10 ኪሎ ሜትር የዓለም ክብረ ወሰን ባለቤቷ ዓለም ዘርፍ ለመጀመሪያ ጊዜ የተሳተፈችበትን የ25 ኪሎ ሜትር ውድድር 1 ሰዓት ከ19 ደቂቃ ከ26 ሰከንድ በሆነ ጊዜ ነው ሁለተኛ በመውጣት ያጠናቀቀችው። እንደ ዓለም አትሌቲክስ መረጃ ኬንያዊቷ ቤቲ ቼፕኬሞይ ሶስተኛ ደረጃን የያዘች አትሌት ናት። በወንዶች ምድብም የስፍራው ክብረ ወሰን የተሻሻለ ሲሆን ኬንያዊው ዳንኤል ኤቤኒዮ ክብረ ወሰኑን አሻሽለው ያሸነፈው አትሌት ነው። ሌላኛው ኬንያዊ ቪክቶር ኬፕሩቶ ሁለተኛ፣ ኢትዮጵያዊው ተስፋዬ ደመቀ ደግሞ ሶስተኛ ወጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በ2024 በፓሪስ ለሚካሄደው ኦሎምፒክ በሩሲያ አትሌቶች ላይ ህግ በማውጣት የዓለም ኦሎምፒክ ኮሚቴ IOC የኦሎምፒክ እንቅስቃሴን የሚጎዳ እርምጃ እየወሰደ ነው ሲሉ ከሰዋል። የሩሲያና የቤላሩስ አትሌቶች በፓሪስ ኦሎምፒክ ላይ ያለ ሀገራቸው ባንዲራ አርማና መዝሙር በገለልተኝነት መሳተፍ እንደሚችሉ IOC ባለፈው ሳምንት አስታውቋል። ባለፈው አመት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሩሲያውያንና ቤላሩስ ሩሲያውያን አትሌቶች በዓለም አቀፍ ውድድሮች እንዳይሳተፉ እገዳ ተጥሎባቸው ነበር። ዓለም አቀፉ የኦሎምፒክ ኮሚቴ ባለፈው ሳምንት ባሳለፈው ውሳኔ ታዲያ ለኦሎምፒክ ብቁ የሆኑ የሁለቱ ሀገራት አትሌቶች ሀገራቸውን ሳይወክሉ ከቡድን ስፖርቶች ውጪ ባሉ የግል ውድድሮች ላይ እንዲሳተፉ መፍቀዱን ገልጿል። ሐሙስ ዕለት በሰጡት መግለጫ የIOC'ን እርምጃ የተቹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኮሚቴው በዚህ መንገድ መስራቱን ከቀጠለ የኦሎምፒክ እንቅስቃሴን ይቀበላል ብለዋል። ለአመታት ሲሰለጥኑ የቆዩ አትሌቶቻችን የኦሎምፒክ ጨዋታዎችን ጨምሮ በትልልቅ ውድድሮች ላይ እንዲሳተፉ እድል ሊሰጣቸው ይገባል ያሉት ፑቲን፣ በውድድሩ ባንዲራችን ቢኖርም ባይኖርም ሁሉም ሰው አትሌቶቹ የኛ መሆናቸውን ያውቃል፣ በመሆኑም አትሌቶቻችን በዚህ አይነቱ ውድድር መሳተፋቸውን እደግፋለሁ። ሆኖም ግን IOC ምን አይነት ቅድመ ሁኔታዎችን እያስቀመጠ እንደሆነ በጥንቃቄ መተንተን ያስፈልጋል ብለዋል። ከፍተኛ የሩሲያ ተወዳዳሪዎችን ለማግለል ፖለቲካዊ ተነሳሽነት ያላቸው እርምጃዎች ሊወሰዱ እንደሚችሉም ስጋታቸውን ገልጸዋል። የዚህ ዓላማ የሩሲያ ስፖርት እየዳበረ እንዳልሆነ ወይም በተቃራኒው እየተዳከመ መሆኑን ለማሳየት ከሆነ የስፖርት ሚኒስቴርና የሩሲያ ብሔራዊ ኦሎምፒክ ኮሚቴ ሁኔታውን ተንትነው ሚዛናዊ ውሳኔ መወሰን አለባቸው ሲሉም ተናግረዋል። የአሶሺየትድ ፕሬስ ዘገባ እንደሚያመለክተው የሩሲያ አትሌቶች በዋና ዋና የዶፒንግ ቅሌቶች ሳቢያ የሀገራቸውን ባንዲራና መዝሙር ሳይወክሉ በሶስት ተከታታይ ኦሎምፒኮች ላይ ተሳትፈዋል። በቱርክ ከፍተኛ ሊግ የሚጫወተው አንካራ ጉኩ ክለብ ፕሬዝዳንት የነበሩት ፋሩክ ኮካ አንድ የጨዋታው ዳኛን በቡጢ በመምታታቸው ምክንያት በቱርክ እግር ኳስ ፌዴሬሽን ቋሚ እገዳ ተጥሎባቸዋል። ኮካ ባለፈው ሰኞ ምሽት ቡድናቸው ከሪዜስፖር ጋር 1-1 መለያየቱን ተከትሎ ነው የዳኛውን ሃሊል ኡሙት ሜለርን ፊት በጠንካራ ቦክስ በመምታት ጉዳት ያደረሱበት። ፕሬዝዳንቱ ከዚህ ክስተት በኋላ ራሳቸውን ከስራ አግልለው ነበር። ፊቱን በቡጢ የተመታው ዳኛ ከአይኑ ስር አነስተኛ ያጥንት ስብራት ደርሶበት ከአንድ ቀን ህክምና በኋላ ከሆስፒታል ወጥቷል። በፕሬዝዳንትነት ይመሩት የነበረው ክለብ በ97ኛው ደቂቃ ላይ በተቆጠረበት ግብ አቻ መውጣቱን ተከትሎ ጥቃቱን የፈጸሙት ኮካ በድርጊቱ ተጸጽተው ይቅርታ ጠይቀዋል። ሆኖም ማክሰኞ ዕለት የቱርክ ፍርድ ቤት ኮካ እንዲታሰሩ ትዕዛዝ ሰጥቷል። በዳኛው ላይ የተፈጸመው ጥቃት የፊፋውን ፕሬዝዳንት ጂያኒ ኢንፋንቲኖን ጨምሮ በበርካታ የእግር ኳስ ዓለም ሰዎች ተወግዟል። በፈጸሙት ጥቃት ምክንያት በቀድሞው የአንካራ ጉኩ ክለብ ፕሬዝዳንት ላይ የህይወት ዘመን እገዳ የጣለው የቱርክ እግር ኳስ ፌዴሬሽን ቦርድ ክለቡም 5 ግጥሚያዎችን በዝግ ስታዲየም እንዲጫወትና 54000 ፓውንድ ወይም 69000 ዶላር ቅጣት እንዲከፍልም ወስኗል። በጥቃቱ ምክንያት ለአንድ ሳምንት የተቋረጠው የሊጉ ውድድር ከነገ ማክሰኞ ዕለት ጀምሮ እንዲቀጥልም ፌዴሬሽኑ ውሳኔ አሳልፏል። በመጨረሻም ሀገሩ አርጀንቲና ሻምፒዮን በሆነችበት በካታሩ የ2022 የፊፋ ዓለም ዋንጫ ላይ ሊዮኔል ሜሲ የለበሳቸው 6 ማሊያዎች በኒውዮርክ በተካሄደ ጨረታ 7.8 ሚሊዮን ዶላር ተሽጠዋል። የጨረታው አሸናፊ ማንነት ባይገለጽም አሶሺየትድ ፕሬስ እንደዘገበው ዋጋው በዚህ ዓመት በጨረታ ከተሸጡ የስፖርት ዓለም የትዝታ አልባሳት ሁሉ ከፍተኛው ነው። በጨረታ የተሸጡት 6 ማሊያዎች እያንዳንዳቸው የአርጀንቲናው አምበል በዓለም ዋንጫው ፍጻሜ፣ በግማሽ ፍጻሜ፣ ሩብ ፍጻሜ፣ በ16 ቡድኖች ማጣሪያና በሁለት የምድብ ጨዋታዎች ላይ የለበሳቸው ናቸው። በጨረታው የተገኘው ገንዘብ የ8 ጊዜ የባላንዶር አሸናፊው የሜሲ ፋውንዴሽን ለሚያከናውናቸውና ለሌሎችም የበጎ አድራጎት ስራዎች እንደሚውል ታውቋል። አጫራቾቹ የሜሲ የዓለም ዋንጫ ማሊያዎች የዘርፉን የጨረታ ዋጋ ክብረ ወሰን ይሰብራሉ ብለው ተስፋ አድርገው የነበረ ቢሆንም ሊሳካ አልቻለም። በጨዋታ በተለበሱ የስፖርት ትዝታ ማሳያ ባሳት የጨረታ ዋጋ ክብረ ወሰን ያዘው። ማይክል ጆርዳን እንደ አውሮፓውያን አቆጣጠር በ1998 የNBA ፍጻሜ ላይ የለበሰው ማሊያ ሲሆን ማሊያው ባለፈው ዓመት በኒውዮርክ በ10.1 ሚሊዮን ዶላር ነው የተሸጠው። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ተስናብቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አስተያየት ወይ ጥያቄ ቢኖራችሁ የቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ እያላችሁ አድርሱን። እዛ ላይ ስልክ ቁጥራችሁን ብትተውልንም መልሰን እንደውላለን። አብራችሁን ስላመሻችሁ አብዝተን እያመሰገንን እንዲሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ስርጭቱን በምህንድስና በማቀናበር ጽዮን ግርማ ደግሞ በዋና አዘጋጅነት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። ሰላም ጤና ይስጥልን። ሰናደሩ